ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 2 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ፕሮግራም አሰምተን ክፍል 1 ፕሮግራማችን ይጠቃለላል። አሁን ወደ ዜናው። ከጥቂት ቀናት በፊት በኒሻንጉል ጉሙዝ አካባቢ ብሔርን መሰረት ያደረገ ጥቃትን ተከትሎ በአካባቢው ተከስቶ የነበረው ውጥረት አሁንም የቀጠለ መሆኑን ከቦታው የሚደርሱን መረጃዎች ይገልጻሉ። አካባቢው አንጻራዊ ሰላም ውስጥ ነው ቢባልም አሁንም ዜጎች አካባቢውን እየለቀቁ ሲወጡ እየታየ ነው። ሐሙስ የመተከል ዞንን ለቀው ወደ አማራ ክልል ሲጓዙ የነበሩ ዜጎች በመከላከያ ሰራዊት ታግደዋል። የፌደራል ከፍተኛ አንደኛ ወንጀል ችሎት በቅርቡ ክስ የቀረበባቸው በቁጥጥር ስር ያሉ የቀድሞ የወያኔ ደህንነት ኃላፊዎች ጌታቸው አሰፋ፣ አጽሃ ሀግደይ፣ አሰፋ በላይና ሽሻይ ልዑል በፌደራል ፖሊስ ተይዘው ለግንቦት 8 ቀን እንዲቀርቡ ትዕዛዝ ሰጥቷል። ቀደም ሲል ጌታቸው አሰፋንና ግብረአበሮቹን ለመያዝ የፍርድ ቤት ማዘዣ ወጥቶ ትዕዛዙን ለማስፈጸም ወደ ትግራይ ተንቀሳቅሰው የነበሩ የፌደራል ፖሊስ አባላት በትግራይ የወያኔ ጥታይሎች ታግተው ከቀናት በኋላ የተለቀቁ መሆናቸው በወቅቱ የተዘገበ ሲሆን አሁንም እነ ደብረ ጽዮን ትግራይ ተነጥሎ እየተጠቃ ነው፣ ለማንም አንንበረከክም የሚሉ ድንፋታዎች እያሰሙ ባሉበት ሁኔታ ግለሰቦቹ ተይዘው ይመጣሉ ማለት ዘበት ነው የሚሉ በርካታ ናቸው። ህጋራዊት በተባለው በወያኔ ህገ መንግስት መሰረት እንኳን የፌደራል መንግስት የማንንም ፈቃድ ሳይጠይቅ ወንጀለኞችን ከየትኛውም ክልል ይዞ ለፍርድ የማቅረብ መብት ቢኖረውም የወያኔው ድርጅት ማዕከል የሆነው ትግራይ እንቢታ አዲሱ ሹም በወያኔ ለመታዘዙ ምልክት ነው ተብሏል። ባለፉት 3 ወራት 800 ኢትዮጵያውያን ከታንዛኒያ እስር ቤቶች ተፈተው ወደ ሀገራቸው የተመለሱ መሆናቸው ቢነገርም አሁንም በርካታ እስረኞች መኖራቸው ተገልጿል። ከእስር የተፈቱት ስደተኞች በታንዛኒያ እስር ቤት በነበሩበት ወቅት ከፍተኛ በደል ሲፈጸምባቸው እንደነበር ለዜና ምንጮች ገልጸዋል። በእስር ቤት እያሉ ቀንና ሌሊት ከባድ ስራዎችን ሲሰሩ እንደነበር፣ ስራቸው ጫካ መመንጠር፣ ሩዝ መትከል፣ ድንጋይ መፍለጥ፣ ማረስ፣ ውሃ ማመላለስን እንደሚያጠቃልል እንዲሁም የሚሰጣቸው ምግብ በቀን አንድ ጊዜ ብቻ መሆኑን በመረጃ ተናግረዋል። ከዚያም በላይ ድብደባ፣ ስድብ እንደሚደርስባቸው የገለጹ ሲሆን ብዙዎች አካል ጉዳት የደረሰባቸው እንዳሉና የሞቱም እንደሚገኙባቸው ተናግረዋል። ብዙዎቹ ስደተኞች ወደ ደቡብ አፍሪካ እና ሌሎች ቦታዎች ለመሄድ ለደላሎች ከ120 እስከ 150 ሺህ ብር ድረስ በመክፈል የወጡ መሆናቸውን ከመናገራቸው በላይ ወደ አሰቡበት ቦታ ሳይደርሱ በመንገድ በታንዛኒያ የጸጥታ ኃይሎች ተጠልፈው ለከፍተኛ በደል መዳረጋቸውን ይገልጻሉ። በአገር ውስጥ ያለው የኑሮ ችግርና ስቃይ ከፍተኛ በመሆኑ አሁንም በዚያው መንገድ ወደ ውጭ የሚሄዱ ኢትዮጵያውያን ቁጥር በርካታ ነው ተብሏል። ዓለም አቀፉ የፍልሰት ድርጅት በየመን በተለያዩ የማጓሪያ ቦታዎች ታስረው እየተሰቃዩ የሚገኙ ኢትዮጵያውያን ስደተኞች በሙሉ በአስቸኳይ እንዲፈቱ ጠይቋል። ባለፉት ጥቂት ቀናት በየመን የተለያዩ ቦታዎች ኢትዮጵያውያን ስደተኞችን ለመያዝ እንቅስቃሴ የተደረገ ሲሆን በየመን ከተማና አጎራባች በሆነው ላሃጅ ጠቅላይ ግዛት በተለያዩ የማጓሪያ ጣቢያዎች ከ3000 የማያንሱ ኢትዮጵያውያን ኢሰብአዊ በሆነ ሁኔታ መታሰራቸው ተነግሯል። ከነዚህ ውስጥ 2500 ያህል የሚሆኑት በኤደን አንድ ስቴዲየም ውስጥ ታስረው የሚገኙ ሲሆን ቀደም ብሎ በጸጥታ ኃይሎች ባደረጉት የተኩስ ጥቃት ሁለት ስደተኞች ከበድ ያለ የአካል ጉዳት የደረሰባቸው መሆኑ ተዘግቧል። ድርጅቱ ከሰኞ ሚያዝያ 27 ቀን ጀምሮ ከየመን ሳንአ ከተማ 137 ኢትዮጵያውያን ስደተኞችን ወደ አገራቸው እንዲመለሱ ያደረገ መሆኑም ተገልጿል። ግሎባል ዲስፕሌስመንት ሞኒተሪንግ ሴንተር የተባለው መቀመጫው ጄኔቫ ስዊትዘርላንድ የሆነው ድርጅት ሐሙስ ግንቦት 1 ቀን ይፋ ባደረገው ሪፖርት በዓለም ላይ በየአገሩ ከቀያቸው የሚፈናቀሉ ዜጎች ቁጥር እየጨመረ መምጣቱን አመልክቷል። በአሁኑ ወቅት 41.3 ቢሊዮን ህዝብ በየአገሩ ተፈናቃይ መሆኑን ዘገባው የገለጸ ሲሆን ብዙዎቹ በአገር ውስጥ በተነሱ ጦርነቶች፣ በጎሳ ልዩነቶች ላይ በተመሰረቱ ግጭቶች፣ በተፈጥሮ አደጋና መሰል ምክንያቶች መሆናቸውን ጠቁሟል። ኢትዮጵያም 3 ሚሊዮን ተፈናቃዮችን ያዘች ሲሆን በዓለም በርካታ ተፈናቃዮች ካሉባቸው አካባቢዎች ተርታ ተሰልፋለች። ሶሪያ፣ የኮንጎ ዲሞክራቲክ ሪፐብሊክ እርስ በርስ ጦርነት፣ ካሜሩንና ናይጄሪያ በጎሳ ግጭቶች የህዝብ መፈናቀል የተከሰተባቸው አገሮች እንደሆኑ ሲጠቀሱ፣ ቻይና፣ ህንድና ፊሊፒንስ ባውሎ ነፋስ፣ በጎርፍና በዱር ቃጠሎና በመሰል ተፈጥሯዊ ምክንያቶች መፈናቀሎች የታዩባቸው ናቸው በማለት ዘገባው ጠቁሟል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የደብዳቤዎች አምድ ፕሮግራማችንን የምንጀምረው ከፌስቡክ ባገኘናቸው ሁለት መልእክቶች ይሆናል። የመጀመሪያው የዘር ጭፍጨፋን በተመለከተ በኃይሉ የቀረበ ነው። በማንኛውም ስፍራና መልኩ በዓለም ዙሪያ የተካሄዱ የዘር ማጥፋትና የዘር ጭፍጨፋ ወንጀሎች ተግባራዊ የሆኑት በአንድ ጊዜና በአንድ ጀንበር ሳይሆን በየተራና በተጠና ቅንብር ነው። የኤጂስ ትረስት ሊቀመንበር የሆኑት ስቴፋንሰን ዲ ስሚዝ ማስታወስ ያለብን ይህን ነው። የጀርመን ናዚዎች 6 ሚሊዮን አይሁዶችን ወይም የሩዋንዳ ኢንተርሃምዌይ ሁቶች 1.5 ሚሊዮን ቱትሲዎችንና ረግኒ ባታዎችን የገደሉበት በአንድ ጀንበር ሳይሆን አንድ በአንድ እየለቀሙ ነው። የዘር ጭፍጨፋ ጄኖሳይድ በአንድ ጊዜና በአንድ ቀን የሚከናወን ተግባር ሳይሆን ሚሊዮን ጊዜ ቀስ በቀስ የሚፈጸም ግድያ ነው ብለዋል። ህጋዊውም የተባበሩት መንግስታት ድርጅት የዘር ጭፍጨፋ ትርጉም የዘር ጭፍጨፋ የዘር የጎሳ ዜጎችንና የሃይማኖት ቡድኖችን ለማጥፋት ሆን ተብሎ በእቅድ የሚተገበር ነው ይላል። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ1948 ዓመተ ምህረት በውሳኔ ቁጥር 260 በህግ የሚያስቀጡ የዘር ጭፍጨፋ ወንጀሎች ብሎ የዘረዘራቸው የሚከተሉትን ነው። አንደኛ የዘር ጭፍጨፋ፣ ሁለት የዘር ጭፍጨፋ ለማድረግ ማቴር፣ ሶስት የዘር ጭፍጨፋ እንዲደረግ በቀጥታና በኦፊሴል መገፋፋት፣ አራት የዘር ጭፍጨፋ ለማድረግ ሙከራ ማድረግና አምስት የዘር ጭፍጨፋ ወንጀልን መተባበር ናቸው። የዘር ማጥላትና የዘር ጭፍጨፋ ወንጀል በኢትዮጵያና መንሴው። በኢትዮጵያ ሀገራችን ዘር ጎሳና ሃይማኖት ተኮር የሆነ የዘር ማጥላትና የዘር ጭፍጨፋ ወንጀሎች በስፋት መከታተል የጀመሩት የጎሳ ፌደራሊዝም ተግባራዊ ከተደረገበት ከ1991 ዓ.ም ጀምሮ ነው። ወያኔያዊ የጎሳ ፌደራሊዝም ህዝቡን በቋንቋ ከፍሎ በማደራጀትና ድንበር በመከለል አንዱ ከሌላው እንዳይገናኝ የልዩነት አጥርገን ብቶ በሚረጨው ስር የሰደደ የጥላቻ ፕሮፓጋንዳና የፈጠራ ትርክት በማደናገር ህዝቡ አንዱ ሌላውን በጥርጣሬ እንዲመለከት በማድረግም ነው። ኢትዮጵያ ውስጥ ቋንቋ የህዝብ መለያ የሆነው በባህላዊ ፍሰት ሰፊ ግዛቶችን በመሸፈኑ ሳቢያ ነው። ህዝቡም በጋብቻ ባህልና ሃይማኖት የተሳሰረ በመሆኑ የጎሳ ፌደራሊዝም እሳቤው ከችግር ፈቺነቱ ይልቅ ችግር ፈጣሪ በመሆን ለግጭት ምክንያት ሆኗል። የጎሳ ፌደራሊዝም ጎሳዎችን ለግጭትና የመበታተን አደጋ በመጋረጥ የሀገሪቱን አንድነትም አደጋ ላይ የጣለ ነው። የጎሳ ፌደራሊዝም በጎሳ ግጭት ያልታመመን የኢትዮጵያን ህዝብ ለማከም በወያኔ የታዘዘ መርዝ ነው። ይህ ወያኔ ሰራሽ የሆነው የጎሳ ፌደራሊዝም በቀድሞ የህወሓት የሂትለር መለስ ዜናዊ ስም ዜናዊዝም በመባል ይታወቃል። የዚህ የጎሳ ፌደራሊዝም ርዕዮት መነሻ ኢትዮጵያ የብሔሮች እስር ቤት ናት ከሚለው የ1960ዎቹ ማርክሳዊ በተለይም ስታሊናዊ ንድፍ ነባራዊ ሁኔታን ያላገናዘበ በስሜት ላይ የተሳለ የወቅቱ ግንዛቤም ነው። በህወሓት ወያኔ የተቃኘውና የቀረበው ይህ የጎሳ ፌደራሊዝም ትርክቱ የሚጀምረው በኢትዮጵያ ህዝብ መሃል ጨቋኝና ተጨቋኝ ብሔሮች እንዳሉ በዚህ ሳቢያም በብሔሮች መካከል የተፈጠረውን ውጥረትና ግጭት ለመፍታት አይነተኛ መፍትሄ ተደርጎ የቀረበ ሀተታ ነው። አማራውንም ጨቋኝ ብሔር ነው ሲል ህዝብን በጅምላ መፈረጅ የጀመረ የበታችነት ስሜት በተጠቁ ጠባብ የወያኔ መሪዎችና በኦነግ ምስለኔዎቻቸው የተሳለ ኢትዮጵያን ለማፍረስ የተቀመረ የእባብ መርዝም ነው። ወያኔው የጎሳ ፌደራሊዝም ከወያኔ ወረራ ጋር የመጣው በርግጥ ያልነበረንና የተጋነነውን ውጥረትና ግጭት ለመፍታት ታቀደ የቀረበ ሳይሆን ወያኔ በአናሳነቱ የኢትዮጵያን ህዝብ ለመግዛት ስለሚቸግረው ይህን በአብሮነቱ የሚታወቀውን ብርቱ ህዝብ ከፋፍሎ ለመግዛት ሲል የቸነከረው ሙሽልቅና የነደፈው ወይም እቅድ ነው። የኢትዮጵያ ህዝብ የተጫነበትን ዋነኛውን ወያኔያዊ ብሔራዊ ጭቆና እንዲዘነጋ የትግሉን አቅጣጫ ለማሳት በስሜት እንዲነዳ የተቀነባበረ ህወሓታዊ የሽንገላ ንድፍ ነው። የዘር ማጽዳትና የዘር ጭፍጨፋ ወንጀል ሰለባዎች። ይህ በጌታው ህወሓትና በሎሌው ኦነግ የሚራገበው የጎሳ ፌደራሊዝም ውጤት የሆነው የዘር ማጽዳትና የዘር ጭፍጨፋ ወንጀል በተለያዩ የሀገሪቱ ክፍሎች በተቀነባበረ መልኩ በህወሓትና በኦነግ ተፈጽሟል፣ እየተፈጸመም ነው። ላብነት ያህል በጋምቤላ ውስጥ ባሉ ሁለት ጎሳዎች ኑዌርና አኝዋክ፣ በኦሮሞና በቤኒሻንጉል ጎሳዎች ህወሓት ሰራሽ ግጭት አስተናግደዋል። በጨቋኝ ብሔርነት የተፈረጁ አማሮች በህወሓት አቀናባሪነትና በኦነግ አስፈጻሚነት በበደኖ፣ በአርባጎጉ፣ በኢልባቦርና በወልቃይት ንጹሃን ዜጎች ተቀጥፈዋል። በጉጂና ጌዲዮ ጎሳዎች መሃል በቅርቡ በቤኒሻንጉል ይህ አስከፊና ህወሓት ያቀናበረው የዘር ማጽዳትና የዘር ጭፍጨፋ ተፈጽሟል። የጉራጌም ጎሳ የዚህ ጥቃትም ሰለባ ነው። የዘር ማጽዳትና የዘር ጭፍጨፋ ወንጀል በማን ይተገበራል? ይህ አስከፊ ኢሰብአዊ ምግባር ልክ የጀርመኑ ናዚ ጀስታፖ፣ የጣሊያኑ ሙሶሎኒ ብላክ ሸርት እና የካምቦዲያው ክመር ሩሽ የተሰኙት የገዳይ ብርጌዶች ህዝብን በጅምላ ለመግደልና ለማፈናቀል እንደተጠቀሙበት ሁሉ ወያኔ አጋዚ እንዲሁም ኦነግ ሺኔ የተሰኙ ነፍሰ ገዳዮችን ይጠቀማሉ። በአሁኑ ሰዓት በወልቃይት ናዝሬትን ጨምሮ በሸዋ ነቀጥን ጨምሮ በወለጋ የተደራጁ ነፍሰ ገዳዮች ከድሮው ቀይ ሽብር ጋር በሚመሳሰል መልኩ የአማራ ልጆች በጠራራ ፀሐይ በተደራጁ ኃይሎች ምስጢራዊ በሆነ መንገድ አንዳንዴም በግላጭ ይታፈናሉ፣ ይገደላሉ፣ ሰዎች ከመኖሪያቸው ይፈናቀላሉ። በተለይም ህወሓት ሰፋፊ የወልቃይትና የቤኒሻንጉል የለሙ መሬቶችን ወደ ትግራይ ለመጠቅለል አማራን የማጽዳት ስራን ተያይዞታል። ኦነግም ለህልም ሪፐብሊኩ ምስረታ መንገድ ለመጥረግ ያደራጃቸው የግድያ ቡድን ወይም ስኳድ ሰሞኑን በናዝሬትና በወለጋ በጭንብል እየፈጸመ ያለው ግድያ አሳሳቢ ደረጃ ላይ ደርሷል። ልክ እንደ ካምቦዲያው ክመር ሩሽ ነፍሰ ገዳዮች ሳሩን ለማጥፋት ስሩን መንቀል እያሉ ወንጀሉን ቀጥለውበታል። የህወሓትንና የኦነግን ምስጢራዊ የዘር ማጽዳትና የዘር ጭፍጨፋ ወንጀልን በፍጥነት ማስቆም ካልተቻለ አደጋው የከፋ ነው። ይህን ስውር ወንጀል የማጋለጥና የመዋጋት ግዴታ የዜጎች ሁሉ የጋራ ኃላፊነትም ነው። ሁሉንም በጊዜ የሚነካና የሚያዳርስ የጥፋት ክስተትም ነው። ጠላት ወያኔና ኦነግ በተቀነባበረ መልኩ እያካሄዱ ያለውን የዘር ማጽዳትና የዘር ጭፍጨፋ ወንጀልን በጋራ መመከት ወቅቱ የሚጠይቀው የሁሉም ኢትዮጵያዊ የዜግነት ግዴታ ነው። ቀስ በቀስ ህዝብ እየተፈናቀለ እየተሰደደና እየሞተም ነው። ይህን መሳይ ወንጀል ዛሬ ላይ በህብረት መፋለም ስንችል በዝምታ ካለፍ ነገ ወንጀሉ የእያንዳንዱን በር ያንኳኳል። ሬቨረንድ ኒሞለር ማርቲን በ1930ዎቹ ዓመተ ምህረት ላይ ጀርመን ውስጥ ናዚዎች በመጀመሪያ ኮሚኒስቶችን ሲጨፈጭፉ ኮሚኒስት ስላልነበርኩ ተንፍሼ አላልኩም። በመቀጠልም አይሁዶች ላይ ሲዘምቱ አይሁድ ባለመሆኔ ምንም አልተናገርኩም። አሁንም የሰራተኛ ማህበራት ላይ ሳንጃ ሲመዙ አባል አልነበርኩምና ምንም አላልኩም። በማከታተልም በካቶሊኮች ላይ ዘመቱ፣ ፕሮቴስታንት ስለነበርኩ ዝምታን መረጥኩ። ሁሉንም ገድለው ሲጨርሱ በመጨረሻ በኔ ላይ ዘመቱ። ነገር ግን አጠገቤ ሆኖ ሊናገርልኝ የሚችል አንድም ሰው እኔም በተራዬ ከጎኔ አጣው ብለው ነበር። በዚህ ማሳሰቢያ ኃይሉ አ የፌስቡክ መልእክታቸውን አጠናቀዋል።
የማከብራችሁና የምወዳችሁ የፍኖተ ዲሞክራሲ የኢትዮጵያን ድምጽ የሳተላይት ሬዲዮ አዘጋጆችና አቅራቢዎች ሰላምታዬ ይድረሳችሁ። በቅድሚያ የሱዳን ህዝባዊ ንቅናቄ ያሳደረብኝን ጠንካራ ስሜት መግለጽ እወዳለሁ። የሱዳን ህዝብ ትግል በተለያዩ ጊዜያት ጥርዝ ብርዝ እያለ ያምባገነኑ የአልበሽር ቡድንን አረመኔነት፣ ሙሰኝነት፣ ዘረኝነት በማጋለጥ ከፍተኛ የሆነ ሚና ለመጫወቱ በቅርቡ እየታዩ የሚገኙት ህዝባዊ ድሎችን እንደዋቢ መጥቀስ ይቻላል። በአልበሽር ይመራ የነበረው ጨቋኝና አረመኔ ስርዓት በስልጣን ለመዘንበት ከወሰዳቸው እርምጃዎች መሃል የፖለቲካ እስረኞችን ከእስር በነጻ ማስተናበት፣ የዳቦ ዋጋ ላይ ፈጣን ማስተካከያ ማድረጉና የደሞዝ ጭማሪና ማስተካከያ ለማድረግ ቃል መግባቱ፣ በተቃዋሚ ፖለቲከኞች ለተወሰዱ ግድያዎች፣ የማስተቃያ ምርመራዎች በይፋ ይቅርታ መጠየቁ፣ የፖለቲካው ምህዳር ለማስፋትና ለተቃዋሚዎቹ ምቹ ለማድረግ ቃል መግባቱ ዋና ዋና ተብለው የሚጠቀሱ ናቸው። የሱዳን ህዝባዊ እንቅስቃሴ የተመረው የአልበሽር ቡድን የዲሞክራሲ ጭምብል እንዲሆኑት ባደረጃቸው እዚህ ኢትዮጵያ ውስጥ እንዳሉት የመሰሉ መንጋ ተቃዋሚዎች ሳይሆን በሐኪሞች፣ በጠበቆች፣ በመምህራን፣ በባንክ ባለሙያዎች ወዘተ በመሆኑ በጥንካሬ በመጓዝ ለድል ለመብቃት ችሏል። አሜሪካና ሽርኮቿ የአረብ ሀገራት ጨቋኙን የበሽር ቡድን ጠጋግነው ለመሰንበት ያወጡት እቅድ ፍሬ ቢስ በመሆኑ በሽርን በበሽር አገልጋይ ጀነራሎች የመተካቱ ሐሳብ በተግባር እንዲውል መደረጉ የህዝብን ድል አድራጊነት አበሰረ። በዚህ ደረጃ ላይም የህዝባዊ ትግሉን ወኔ ለመስለብ የህዝቡ ጥያቄዎች ደረጃ በደረጃ ሊመለሱ እንደሚችሉ መጠነ ሰፊ የድለላ ዘመቻዎች ቢካሄዱም የህዝባዊ ትግሉ መሰረታዊ ጥያቄ የነበረው ጊዜያዊ ህዝባዊ መንግስት እንዲመሰረትና ለዲሞክራሲያዊ ህዝባዊ ስርዓት ሁኔታዎችን እንዲያመቻች በመሆኑ የበሽር ጀነራሎች ስልጣን በመያዝ የህዝባዊ አላማ እንደማይሳካና ጀነራሎቹ ውለው አድረው የበሽርን የጭቆና ስርዓት ሊያስቀጥሉ እንደሚችሉ ጥርጣሬው ስለበረታ ህዝባዊ ትግሉ በመረራ ሁኔታ ቀጥሎ በሽር በቤተ መንግስት ውስጥ መታሰሩ ተነገረ። ይህ የበሽር ተንደላቆ መታሰር ትግሉ በጠነከረ ሁኔታ እንዲገፋ አደረገውና በሽርን ወደ ዘጥያ እንዲወረወርና ቤቱ እንዲበረበር አደረገና የበሽርን ወሮ በላነት በተጨባጭ አጋለጠው። እንዲህም ሆኖ ህዝባዊ ትግሉ እየቀጠለ ይገኛል። በተጣራሪው በበሽር ወንበር የተፈፈሱ ጀነራሎች ለሆዳቸው ባደሩ የመገናኛ ብዙሃን የለውጥ አራማጆች እየተባሉ መጠራት ከጀመሩ ሰነባብቷል። እነዚህ በሽር ኮትኮቶ ያሳደጋቸው ደን ጀነራሎች ሱዳንን ወደ ዲሞክራሲያዊ ስርዓት እነሱ አሸጋጋሪ እንደሆኑ ደግመው በመለሰፍ ለተቃውሞ በወጣው ህዝብ ላይ የኃይል እርምጃ ለመውሰድ እየዛቱ ቢሆንም እስከዛሬም የሱዳን ህዝብ አመጽ ተጠናክሮ እንደቀጠለ ይገኛል። በቅርቡ ጀነራሎች የሽግግር መንግስት ጥያቄ መቀበላቸውን በመግለጽ በእነሱ መሪነት የተቃዋሚ ድርጅቶች ወኪሎችና ታዋቂ ሰዎችን ያካተተ ጊዜያዊ መንግስት ለማቋቋም ተጨፈኖ አናሞኛችሁም ስሌት በህዝብ ውድቅ ተደርጓል። የሱዳን ህዝባዊ ንቅናቄ መጪውን የሱዳን ሁኔታ የሚያመቻችና ቋሚና ህዝብ መክሮ ዘክሮ የሚያጸድቀውን ህገ መንግስት ለማዘጋጀት ነጻ ጊዜያዊ መንግስት ለማቋቋም እስከ አንገቶቻቸው በህዝብ ደም የተነሰሩትን የበሽር ጀነራሎች ወግዱ ማለቱን ቀጥሏል። ታላቁ የሙስሊሞች የጾም ወር ረመዳን አደባባይ ውለው እያደሩ የተቃውሞ ድምጻችን እያሰሙ ነው። በበኩሌ የማታ ማታ የሱዳን ህዝብ ያመት በበሽርና በቡችሎቹ ላይ ድል ይቀዳጃል የሚል ጠንከር ያለ እምነት እንዳለኝ መግለጽ ወዳለሁ። ከዚህ ከሱዳን ህዝባዊ እንቅስቃሴ ከመንማራቸው ውስጥ የመጀመሪያውን ረድፍ የሚይዙት ሱዳኖች በዘር በሃይማኖት በጎጥ ወዘተ እንዲከፋፈሉ የተመረጡላቸውን መስመሮች አንኮታክተው በአንድነት በመቆም የሀገራቸውን አንድነት ለማስከበርና የተነጠቁት ነጻነቶቻቸውን መልሰው ለማቀዳጀት አንድ የሱዳን ህዝብ ሆነው እየታገሉ መሆናቸው ትምህርት ሰጪነቱ ሊሰመርበትና ሊመከርበት የሚገባ ነው ላለው። ይህን መንደርደሪያ ያቀረብኩት የኢትዮጵያ ለአንድነትና ለዲሞክራሲ ያደረገውን ትግል በአሜሪካ መሪነት በነሳውዲ አጫፋሪነት ገዢው ቡድን የግፍ አገዛዙን በአዲስ ሁኔታ ለማስፈን ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ህዝብን ሲገርፍና ሲገድል ከርሞ መግባረ ክፉ አረመኔ ስርዓት ራሱን የህዝባዊ ስርዓት አዋላጅ ነኝ ብሎ ዳግም የግፍ ቀንበሩን አሸክሞን ይገኛል። ህዝባዊ ስርዓት የህዝብን ደም እያፈሰሱ ተከረሙ ይጨናገፍ እንጂ አይከሰስም። ኮሮኔል አብይና መሰሎቹ ወያኔ ህወሓት የዘረኝነት መርዝን ግቶ ያፋደጋቸው ጨፍን ዘረኞች ናቸውና ሀገርንና ህዝብን እየገደሉ ለመሆናቸው እለት ተእለት እየተፈጸሙ የሚገኙ ጭፍጨፋዎች ይናገራሉ። ተቃዋሚ ተብዮቹም እንደከዚህ ቀደሙ የዘረኛ አገዛዝ የቧልት ምርት አጫፋሪ ለመሆን ደፋ ቀና ሲሉ ያየው ከአሁኑ እንደ ሱዳን ህዝብ መናምንቴ መሆናቸውን እየነገሩ የዘረኛ አጃቢ በመሆናቸው ከኑግ የተገኘ ሰሊጥ እንደሚባለው አብረው መወቀጥ አለባቸው። ህዝባዊ ዲሞክራሲያዊ ስርዓት የሚመጣው በህዝብ ትግል እንጂ በጨቋኞች ምላጭና ምላስ አይደለምና እየተደራጀን ትግላችንን እናፋፍመላለው ሲሉ ደብዳቤያቸውን ያደርሱን ትርሲት ቤ ከበቅሎ ቤት አዲስ አበባ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች እንደምን ከርማችኋል ላለሁ። ሰዎች በሶቶቻቸውን ለመግለጽ የተለያዩ ቦታዎችን ይጠቀማሉ። የሽንት ቤት ግርግዳዎች፣ የጎዳና ላይ ኃይል ማስተላለፊያ ምሰሶዎች፣ መንገዶች ሳይቀሩ ተጠቃሽ የብሶት መጻፊያ ቦታዎች ናቸው። ከሰሞኑ ሻይቡና ለማለት ወደ አንድ ሆቴል ጎራ ብዬ ነበር። ግርግዳዎችን በአይኔ መቃኘት ለማዲ ነውና ቀኝቴን ጀመርኩ። በአንዱ የሆቴሉ ግርግዳ ላይ የተቀመጠ ጽሑፍ ቀልቤን ሳበው። 17ኛው ክፍለ ዘመን የጭንቅላት 21ኛው ክፍለ ዘመን የእግር የሚል ጽሑፍ አነበብኩ። የጽሑፉን መልእክትም ለመረዳት ማፍሰልሰል ጀመርኩ። ለዚህ ጽሑፍ ሰዎች የተለያየ ትርጓሜ እንደ አረዳዳቸው ሊሰጡት እንደሚችሉ ውስጤን አሳመንኩ። ከዚያም የራሴን ትርጓሜ በውስጤ ማስቀመጥ ጀመርኩ። 17ኛው ክፍለ ዘመን በተለይም ለአውሮፓውያን ድንቅ የፈጠራ ዘመናቸው ነበር። በዘመኑ የሳይንስና ቴክኖሎጂ ዕውቀትና ጥበብ መሰረት የተጣለበት ዘመን እንደነበር ታሪክ ያስቀምጣል። ከፍተኛ የሚባሉ ግኝቶች መረመሮች የተካሄዱበት ዘመን በመሆኑ የጭንቅላት ዘመን ቢባል የሚያንሰው እንጂ የሚበዛበት ሊሆን አይችልም ላለው። አውሮፓውያን ይህን የ17ኛው መቶ ክፍለ ዘመን የፈጠራ ግኝት ዘመናቸውን እንደገና መወለድ ብለው ይጠሩታል። የጥንታዊ ግሪክና ሮማን ስልጣኔ እንደገና መልሶ ማማጥና መውለድ ማለታቸው መሆኑ ክርክር የማይከፈትበት እውነት ነው። የጥንታዊ ግሪክና ሮማውያን ስልጣኔ ምን አወደመው? ምንስ አጠፋው ለሚለው ሰፊ ጥያቄ እግረ መንገዴን እብሪት የሚል አጭር ምላሽ ሰጥቼ አልፋለሁ። የ17ኛው መቶ ክፍለ ዘመንም የሳይንስና ቴክኖሎጂ እድገትም በ19ኛው መቶ ክፍለ ዘመን ላይ ልክ እንደ ጥንታዊ ግሪክና ሮማውያን ስልጣኔ ዘመን እብሪትን እብሪት ወልዶ እንደነበር ወደ ኋላ ዘወር ብሎ መመልከትን ይጠይቃል። ያንደኛውና ሁለተኛው ያለም ጦርነቶች ተጠቃሽ የሆኑ የእብሪት ተግባራቶች ነበሩ። የ17ኛው መቶ ክፍለ ዘመን ብሩህ አእምሮና ጭንቅላት የፈጠራቸው የሳይንስና ቴክኖሎጂ ውጤቶችን በመስተማመን የዘመኑ የአውሮፓ ገዢዎች ወደ እብሪተኛነትና ማን አለብኝነት የቀየረ ዘመን ሆነ። ቀጥተኛ የቅኝ አገዛዝ ዘመን የሚባለው በዓለም ህዝቦች ላይ የጦርነት አዋጅ ታወጀ። በነበራቸው የሳይንስና ቴክኖሎጂ ግኝቶች ሳቢያ ማን ይነካናል? ማንስ ይደፍረናል? ያሉ የአውሮፓ እብሪተኛ ገዢዎች ዓለምን ለመቀራመት በገሃድ በዓለም ህዝቦች ላይ ያወጁበት ዘመን ነበር። የአፍሪካ፣ የደቡብ አሜሪካና የእስያ ሀገራት የዚህ የእብሪት ወረራ ተጠቂዎች ነበሩ። ኢትዮጵያ አገራችንም የዚህ የእብሪት ወረራ ተጠቂ እንደነበረች ታሪክ የሚመሰክረው እውነት ነው። የዘመኑ የኢትዮጵያ ጀግኖች ዘር፣ ቋንቋ፣ ሃይማኖት ሳይለያያቸው በአንድነት ቆመው ይህን የእብሪት ወረራ ድባቅ መተው በማስተንፈሳቸው የሀገራቸውን ነጻነትና ክብር አስጠብቀዋል። ለሌሎች የዓለም ቅኝ ተገዥ አገራትም ተምሳሌት ሆነዋል። ከቅኝ አገዛዝ ዘመን በኋላ በተለያዩ አገራት የታየ የሳይንስና ቴክኖሎጂ ግኝቶች የ21ኛው መቶ ክፍለ ዘመን ገዢዎች እጅግ በረቀቀና በመጠቀ ዘዴያቸው የዓለም ድሃ አገራትን በተለይም አፍሪካን በጃዙር ቅኝ አገዛዝ ለመቆራጣጠር እየተራወጡ መሆናቸውን አለመጠርጠር ወይም አለመረዳት ትልቅ ስህተት ነው። ተወደደም ተጠላም በዘመናችን ግሎባላይዜሽን እየተባለ የሚቆለማመጠው የዘመናችን ስያሜ ለድሃ አገራት ጎጅነቱ ጋሃድ እየተስተዋለ ነው። ግሎባላይዜሽን የዳቦ ስሙ ይሁን እንጂ ዋነኛ ስሙ የጃዙር ቅኝ አገዛዝ ዘመን ነው። እነ እንግሊዝና አሜሪካ የሀገራችንን ሉዓላዊነትና የህዝባችንን ነጻነት እየተጋፉ በሀገራችን ጉዳይ አዛዥና ናዛዥ እየሆኑ መምጣታቸው መዘንጋትም ሆነ መካድ አይቻልም። ውድ ፍኖቶች 17ኛው መቶ ክፍለ ዘመን ጭንቅላት፣ 21ኛው መቶ ክፍለ ዘመን እግር የምትለውን የግድግዳ ላይ ጽሑፍ ጭብጥን እንመልከት። እግር ጭንቅላት ወደ መራውና ወደ አዘዘው ይሄዳል እንጂ እግር ወደ ፈለገው ቦታ መሄድ የሚችል አይደለም። ይህን የአናቶሚ ስርዓት ሳይንስ እውነት ብሎ ያረጋግጠዋል። በዘመናችን የግሎባላይዜሽን የጃዙር ቅኝ አገዛዝ ዘመን ሀያላን አገራት ገዢዎች እንደ ጭንቅላት፣ እንደ አፍሪካ ያሉ አምባገነንና ዘረኛ አገዛዞች እንደ እግር ይመስላቸዋል። የጃዙር ቅኝ ገዢዎች እንደ ጭንቅላት ሆነው ጭንቅላታቸውን ጭንቅላት ማድረግ የተሳናቸውን የአፍሪካ ገዢዎች እንደ እግር አድርገው እያዘዙ ወደ እነሱ አገልጋይነት የሚያሽከረክሯቸው መሆኑን የሚገልጽ እውነት ነው። እነ እንግሊዝና አሜሪካ ለመለስ ዜናዊ፣ ኃይለ ማርያም ወይም ኮሎኔል አብይ አህመድ እንደ ጭንቅላት ሆነው ለሀገራቸው ጥቅም ሲሉ ወደ ጥቅማቸው አላሽከረከሯቸውም ማለት በፍጹም አይቻልም። የሀገራችን ጥቅምና የዜጎቿ ሉዓላዊነት በሌላ በኩል አልተደፈረም አልተዋረደም ብሎ መከራከርም አይቻልም። በመሳሪያ ኃይል በጫንቃችን ወጥተው እንዲጨቁኑንና እንዲዘርፉን ልዩ ድጋፍ የሰጧቸውን ዘረኞች ዴሞክራቲክ መሪዎች ናቸው ብለው ተሳልቀውብናል። የዛሬዎቹ ሹሞችም የነሱ ስሪትና ምልምሎች መሆናቸውን ጠንቅቀን እናውቃለን። የነዚህ ሀያላን አገራት እግር ሆነው የሚያገለግሉ ተማርን ባይ ዶክተሮችና ፕሮፌሰሮች ተግባርና ስራ ደግሞ የበለጠ አሳፋሪዎችም ነውረኞችም ያደርጋቸዋል። አገርንና ወገንን ከመካድ የበለጠ አሳፋሪ ነገር የለምና ነው። ኢትዮጵያ አገራችን ዛሬ በስልጣን ፍርርቅ ላይ እንጂ በለውጥ ላይ እንዳልሆነች የሀገሬ አርሶ አደር ጠንቅቆ ያውቃል። የሀያላን አገራት እግር የሆኑ ተማርን ባይ ዶክተሮችና ፕሮፌሰሮች ግን ይህ እውነት ገና አልታያቸውም። አሜሪካኖች በሉ ያሏቸውን ባይ ፓሮት በቀቀን ሆነዋልና በበኋላይ ቆረቆር እንዲሉ ከወያኔ ዘረኞች ወደ ኦህዴድ ኦነግ ጽንፈኞች ተሸጋገርን እንጂ ለውጥ የለም። ወያኔና መዋቅሮቹ ከነ ጸረ ዲሞክራሲ ባህላቸው እንዳሉ ናቸው። አልተነኩም። ለውጥ የለም። ኢትዮጵያ ሀገራችን ዛሬ በሃያላን አገራት የጃዙር ቀኛ ገዛዝ ባንድ በኩል በሌላ በኩል የዘመኑን የጃዙር ቀኛ ገዛዝ ተሸካሚ በሆኑ አገር በቀል ካህዲዎችና ጽንፈኞች ሲራ ተወጥራ ትገኛለች። ጭንቅላታቸውን ጭንቅላት ማድረግ ተስኗቸው የአሜሪካና ሌሎች ባዕዳን አገራት ጥቅም አስከባሪ እግር ካደረጉ አገዛዞችና ምሁራን ተብየ ካህዲዎች ተጽዕኖ ተላቀን በጭንቅላታቸውና በህሊናቸው ተመርተው የኢትዮጵያንና ዜጎቿን ጥቅም ማስጠበቅ በሚችሉ ኢትዮጵያውያን ለመተዳደር ትግላችን ይቀጥል። ለዚህ ደግሞ እንደ አድዋው ጦርነት ዘር፣ ቋንቋ፣ ሃይማኖት ሳይነጣጥለን ተባብረን በአንድነት መታገል ብቸኛው አማራጫችን ነው። ከአራት አስርት ዓመታት በላይ የኢትዮጵያ ህዝብ ለዲሞክራሲያዊ ስርዓት እውን መሆን ታግሏል። መስዋዕትነትንም ከፍሏል። ወደ ዲሞክራሲያዊ ስርዓት ሊያሸጋግረን የሚችለው ደግሞ ሁሉን አሳታፊ የሆነ የሽግግር መንግስት ሲመሰረት ብቻ መሆኑን ከሱዳን ህዝብ ትግል ተመክሮ ልንወስድ ይገባል። የሽግግር መንግስት መስረታ ወደ ባሰ ምስቅልቅል ይከተናል የሚሉ የአሜሪካ ጭንቅላት የሚያዛቸው ተማልንባይ ምሁራን በተረጋጋሚ ሲደሰኩሩ ሰምቻለሁ። የዚህ አይነቱ አሜሪካና ሌሎች አገራት ሰራሽ አስተሳሰባቸው ነው አሜሪካ ሰራሽ እግር የሚያስበላቸው። ለኢትዮጵያ መሰረታዊ ችግሮች መፍትሄው የሚመጣው ከወደ አሜሪካ ወይም እንግሊዝ ሳይሆን ከኢትዮጵያውያን ጭንቅላት በሚፈልቅ መላ ብቻ ነው። በሀገር ልጆችና በሀገር በቀል መፍትሄዎች ዘላቂ መፍትሄዎች ምስቅልቅል ሲፈጠር ታይቶም ተሰምቶም አይታወቅም። ስለዚህ ሳንለያይ እንተባበር እንደራጅ። ያለ ተረተር ሁሉንም ጠላቶቻችንን እናቸንፋለን። ሲሉ ደብዳቤያቸውን ያደረሱን ህብስቱ ስሜነ ከደብረ ማርቆስ ናቸው።
ለፍኖተ የሳተላይት ስርጭት አዘጋጆችና እንዲሁም ውድ አድማጮች የከበረ ሰላምታዬ ይድረሳችሁ። ውድ ስነታዎች ከሰሞኑ መነጋገሪያ እንዲሆን የታቀደልን የሚመስለው ጉዳይ በኔ አስተያየት የጎሳ ፖለቲካ በህግ ይታገድ የሚለው ይመስለኛል። ቁም ነገሩ እንቁላል ወይስ ዶሮ ሳይሆን ጋሪው ነው ፈረሱ የሚቀድመው አይነት ጥያቄ የሚያጨራቀራረብ ነው። የጎሳው አገዛዝ የጎሳ ፖለቲካን በህግ እንዲያግድ ነው እየተጠየቀ ያለው። ይህ ማለት እኮ አራጣ በዳሪ ወለድን በህግ ያግድ የማለት ያህል ቧልት ይመስላል። ከዚህ ሁሉ የጎሳውን አገዛዝ እስከነ ግሳንግሱ ማስወገዱ አይቀልም ነበር። ከዚህ ሁሉ ጎሰኛው አገዛዝ ይወገድ፣ የጎሰኞቹ ወይም ዘረኞቹ አምባገነናዊ አገዛዝ በስርነቀል ለውጥ ተወግዶ ዲሞክራሲያዊ ስርዓት እንዲመሰረት ሁሉን ያካተተ የሽግግር ሂደት አሁኑኑ ይጀመር ማለቱ አይቀልም ነበር። ከቱ ሀጢያቱስ ምኑ ላይ ነው? ሁሉንም የሀገሪቱ ያገባኛል ባዮች ያካተተ ወይም ማንንም የማያገል የሽግግር ሂደት መጀመሩስ በምን አይነት ስነ አመክንዮ ነው የስልጣን ጠመኞች ጥያቄ የሚሆነው? ወይ ዲሞክራሲን የተጠሙ ዜጎች በዘረኞች ምታት ወደ ስልጣን ጠመኝነት ወረዱ እየተባለ ነው? መቼም የኢትዮጵያ ህዝብ በዘረኛ አረመኔዎች ተገብቶ ከገባበት የመከራ ዙሪት እንዳይወጣ ሆዳሞች አዛኝ መስለው ፍጥቁን ለማስፈታት የማይቀብሩት ወጥመድ የለምና እየተከታተሉ ማጋለጥና መብቀያቸውን ማምከን ያስፈልጋል። ጭንቅላታቸውን አጥበው ያዘጋጁልንን ዘረኞች ስርየታችን ብለን በማወደስ አገራችንና ህዝባችንን ከፍተኛ አደጋ ላይ የጣሉ ዘረኛ ሹሞችን እዚህ አድርሰናል። ደዳቱን ማንዴላ ወያኔን ከሞት ያዳነውን ኮሎኔል ስሬታችን፣ አርበኞችን መንገድ ጠብቆ ያስለቀመውን የኢሳያስ ተላላኪ የአርበኞች ኮማንደር ሌላም ሌላም አድርገናል። አረጎበስ ነቃንበን አሁን ደግሞ ይሁዳነቱ በተግባር የተጋለጠውን ኢትዮጵያን ለመበተንና አማራውንም ለማጥፋት የሚባዝነውን ዘረኛ አገዛዝ እድሜ ሊያራዝሙ ጊዜ እንስጠው ብለው የሚወሸክቱ ህሊና ቢሶች ከነመድረክ ደላላዎቻቸው አሁንስ ጭራሽ ተረፋቸው ወግዱን እንላቸው ይገባል። አማራውን ተለባ ያደረጉ ጥቃቶች በእያቅጣጫው እየተስፋፉና እየተገፉ ያሉበት በ21ኛው ክፍለ ዘመን በገጀራ የሚያስቡ አረመኔዎች የዜጎችን አንገት የሚቀሉበት የሁለትና ሶስት ዓመት እድሜ ህጻናትን ሳይቀር ቆራጠው የሚጥሉበት በአንድ በኩል በደመነፍስ የሚያስቡ ቡታንን ዘመናዊ መሳሪያ አስታጥቀው ተፈረደበት የአማራ ህዝብ ላይ አዝምተዋል። ያፋግማቱ ከጭንቅላቱ እንዲሉ ይህ የሆነው ከላይ በወረደ ጠንታሽነት እንጂ ለዘመናት አብሮ የኖረ ህዝብ በድንገት ተነስቶ አይተራረድም። ኦነግና ኦዴፓ አንድም ሁለትም ሆነዋል ማለት ይቻላል። ማለትም አማራው ላይ ጦርነት የከፈተው የትኛው እንደሆነ ለመለየት ያልተቻለበት ደረጃ ላይ ደርሰናል። የአድዋ ጌቶቻቸውን በሚያስነቅ ደረጃ አይራውጥተው የሚሾማቸው ግለሰቦች ከራሳቸው ብሔር የመጡት ጸረ ኢትዮጵያ ጸረ አማራ መሆናቸው ህሊናቸው በዘረኝነት የደነዘዘ በመሆኑ በህዝብ ፊት አንድምታው ምን እንደሆነ አይታያቸውም። ምናልባት ሹሞቹ ዘረኞች ናቸው ወይ ብለው የሚጠይቅ ካለ የሮማው ጳጳስ ካቶሊክ ነው ወይ ብሎ እንደመጠየቅ ይቆጠራል። ታዲያ እነዚህን ዘረኞች ከላይ እስከታች የተገሰገው አገዛዝ አሁን በአገሪቱ እየደረሰ ላለው ውድቀት ተጠያቂም ካልሆነ ፈቶ ሌላ ማን ሊሆን ኖራል? የዘር ጥላቻ መሐንዲሶችን ዲማነጎን ከኤርትራ በሁለት ሹሞች ልመና እነጃዋር ሊንጮን ወዘተ ከአሜሪካ በክብር እንግድነት ማን ጋበዛቸው ሊባል ነው? ይልቅስ እንደወዳጁ የሻቢያው አሜሪካውና ወንጀሎቹ ቀድሞ ድንበር መሻገርን አልነበርኩም አላወቅኩም ማለቱ መስሎት ነው እንጂ የተበላ ሎተሪ መሆኑን ማን በነገረው? ውድ ፍኖቶች በጣም የሚያሳዝነውና ከሰሞኑ የታዘብኩት ሌላ ጉዳይ ደግሞ ትንሽ ቀደም ሲል መምህራንን ሰብስቦ ስድብ ቀረሽ ትይቢቱንና ንቀቱን እንዳልተሰቆረባቸው ሁሉ በቀደም በጤና ባለሙያዎች ላይ የወረደው ደግሞ ጭራሽ ተራ ስድብ ነው ማለት ይቻላል። ችግራችንን አዳምጡን መፍትሄም እንሻለን ብለው የመጡ ሙያተኞች መቼም ብቃት የላቸውም ይህ ሲበዛባችሁ ነው የሚል ምላሽ እናገኛለን ብለው ምንም ያህል ትቢተኛና ሁሉን አወቅኩ ባይ ቢሆኑም ያን ቀን የሰሙት ነገር ይደርስብናል ብለው አይጠብቁም። ምነው በሀገራችን እንዲህ አይነት ታሪካዊ መርገም በዛባት? ያ አንድ ትውልድ ቅርጥፍ አድርጎ የበላ የደርጉ ኮሎኔል በአንድ ወቅት የዓለማ ዩኒቨርሲቲውን ፋኪልቲ ሰብስቦ ስለ ዘመናዊ እርሻ ስኬት ለሁለት ሰዓታት ዲስኩሩን አስደምጧቸዋል። ከግብረ ሰየል ባሻገር ከነበሩት ሌሎች ጭካኔዎች አንዱ ይነበር ማለት ይቻላል። የዛሬው የወያኔ ኮሎኔልም ያንኑ ትዕቢት እንደ መልካም እሴት ተረክቦ እያስኬደው ሲሰማ መርገም እንጂ ሌላ ምን ማለት ይቻላል? በመጨረሻም ይህችን መልእክቴን ከማጠናቀቄ በፊት ከሁሉም በላይ ማንኛውም ኢትዮጵያዊ ማህበረሰብ በብሔሩ ወይም በሌላ ምክንያት በዘረኞች ለሚደርስበት ጥቃት መከላከያ ቤዛምባው ኢትዮጵያዊነት ነው ብዬ አምናለሁ። ታሪካዊውና አረድ አንቀጥቀጥ የነበረው የጎንደር ሰላማዊ ሰልፍ ወያኔ ኦሮሞንና አማራውን ለማጋጨት ያጠመደውን ዘረኛ ወጥመድ የተባበረው በአማራው ላይ የተነጣጠረው ጥቃት ከጸረ ኢትዮጵያዊነት ጋር ተያያዥነት እንዳለው በመረዳቱና በብልህነቱ ነው እንጂ ወያኔ በቀደደውና አሁን የሚንጫው ቡድን ባስቀመጠለት ቦይ በመፈስ አማራ ማለቱ ጠፍቶታል ነበርም። ኢትዮጵያ ስንል ነው የታጠቅነው ካሁን ወዲያ በአማራነታችን የሚደርስብንን ጥቃት እንከላከላለን ለሚለው ራስን መከላከል ክፋት የለውም። ሆኖም ግን አድማስን ማጥበቡ ላይ ነው ችግር ያለው። ወያኔዎች ወይም የኢትዮጵያ ጠላቶች ባወጡልን የጎሳ ጉሮን ውስጥ ገብተን ጎሳችንን ብቻ ማደን በሚለው የትግላችንን አድማስ ካጠበብ ነው አማራነትም ሆነ ኢትዮጵያዊነትን አናድንም፣ ሁሉንም አተናል። የሀገሪቱ ጠላቶች አማራውን የሚያጠቁት በአማራ ማንነቱ ሳይሆን በማይበረው ኢትዮጵያዊነቱ መሆኑን ብዙሃኑ ያምናል። ባካለሉን ካርታ በጠበብን ቁጥር ለዘረኞች ወጥመዳቸው አማራን ይዞላቸው ደስታው የነሱ እንጂ የአማራው አይደለም። ኢትዮጵያን እንደ ቅርጫ በጎሳ ከፋፍለው እርስ በርስ ባረባው በማያባራው ግጭት እየተደማ የሚኖር የድንገት ዘመን ሰው ሊያደርጉን ይፈልጉትና ይህንን አንስቀድላቸው ሁሉን የተገራጋር የሚያደርገውና በመሳፍንቱ ዘመን እንኳን አገራችንን ከተለያዩ የውጭና የውስጥ ጠላት ለዘመናት ራሷን ተንከባክባ የኖረችበት ምክንያት ሌላ ምስጢር የለውም። ዋናው መሰረቱ ኢትዮጵያዊነት ሁሉን አንድ በማድረግ ብቻ ነው። የበለጠ እንድንጠብ በገፉን ቁጥር አድማሳችንን አስፍተን አጋሮቻችንን ማብዛት እንጂ ተነጥለን በመቆም አካባቢም ሆነ አገር ላይ የተጋረጠውን አደጋ ማስወገድ አይቻልም። አሁንም ቢሆን በኦሮሞ ህዝብ ስም አገር ሊያፈርሱ የተነሱ ጥቂት ዘረኞችና ቀጥረኞች የሥራው ጥይት እንጂ የኦሮሞ ህዝብ ከሌሎች ኢትዮጵያዊ ወገኖቹ ተዋልዶና ተዋህዶ የኖርና ወደፊትም የሚኖር ሰላማዊ ህዝብ ነው። በዚህ ደረጃ መታወቅ ያለበት የኦሮሞ ህዝብ ባልዋለበት ሰው በኩል ወንጀል እየተሰራ መሆኑን የተረዱ የኦሮሞ ምሁራን ሁኔታውን ለማጋለጥ እያደረጉ ያሉት እንቅስቃሴ ሊበረታታ የሚገባ ነው። ኢትዮጵያ ለዘላለም ትኖር ሲሉ ደብዳቤያቸውን ያደረሱን ተስፋይ ጎንፋ ከአርባ ምንጭ ናቸው።
ይድረስ እጅግ ለማከብራችሁ ፍኖቶች እንዲሁም መላ ኢትዮጵያውያን በሙሉ የከበረ ሰላምታዬ ይድረሳችሁ። እንደሚታወቀው አገራችን ኢትዮጵያ ተጭኖት የኖረው የጭቆና ቀንበር በራሷ ላይ ለማውረድና በዘርና በጎሳ ከፋፍሎ እየገዛ ያለውን የወያኔ ኢህአዴግ አምባገነን ስርዓት ከስር መሰረቱ ለማስወገድ በአገራችን ስር ነቀል ለውጥ ማምጣትና ለሁላችንም የምትሆን ዴሞክራሲያዊት ኢትዮጵያን እውን ለማድረግ ህዝቦቿ ሁለገብ ትግል ከጀመሩ ሰነባብተዋል። ይሁን እንጂ የኢትዮጵያን ህዝብ የመከራ እድሜ እናፈጥራለን ከዛሬዎቹ ጠባብ ብሔረተኞች እጅ ነፃ እናወጣታለን ብለው ምለውና ተገዝተው ራሳቸውን በፖለቲካ ዙሪያ ያደረጁ ነገር ግን በተግባር ሲመዘኑ በባንዳነትና በጸረ ኢትዮጵያነት ቆመው ያገርና የህዝብን ዘላቂ ጥቅምና ደህንነት የጎዱ ያገርን ህልውና አደጋ ላይ የጣሉ ጠንክሮ ተደራጅቶ ተፋፍሞ በጸረ ወያኔ አቋም እንቀሳቀስ የነበረውን የህዝብ አገራድን ትግል ከወለል በታች አድርገው ያዳከሙና የገደሉ የህዝብን ትግል ጀርባ የመቱና ያስመቱ በህዝብ ነጻነት ተስፋ ላይ ቀዝቃዛውሃ የቸለሱም አልጠፉም። ከነዚህ መካከል በ1997 ዓመተ ምህረት ህዝብ ተስፋ ጥሎበት በተካፈለበትና ድምጹን ባሰማበት ምርጫ የመረጠበትንና ህዝባዊ መንግስትነትንም የተቃረበበትን ታሪካዊና ታላቅን ቀን ግንቦት 7ን ዘርፎ ሲያሜው አድርጎ በመውሰድ የተቋቋመውና ራሱን ግንቦት 7 አርበኞች እያለ የሚጠራው ድርጅት አንዱና ዋነኛው ነበር ብንል ማጋነን አይሆንም። በርግጥ እንደ ግንቦት 7 ጫፍ የወጣ አይሁን እንጂ ለፖለቲከኝነት የማይመጥኑ ድርጅቶችም ሆኑ ግለሰቦች የሉንም ማለት አይደለም። ይሁን እንጂ በነጻነት ትግል ስም በዜጎች ህይወት ተስፋ ላይ መቀለድ ተግባር በመስተማራት ለወያኔ ኢህአዴግ ውለታ በመዋል ደረጃ ግንቦት 7 የሚስተካከለው የለም። ከመስረታው ጊዜ አንስቶ የወያኔ የስለላና መረጃ ክንፍ በድርጅቱ ውስጥ ሰርጎ በመግባት ሌላውን ይቀርና ራሱን እንኳን ከጠላት የሚጠብቅበት ምንም አይነት ሜካኒዝም የሌለውን ድርጅት ጥባጥብ ተጫውቶበታል። የወያኔ የስለላና መረጃ ክንፍ የዚህ ድርጅት ውስጥ ሚስጥር ያውቅ ነበር ብቻ ሳይሆን በጋራ የሚሰራ አጋር ተቋም ነበር ቢባል ይቀላል። ወያኔ ይህን መጋዣ ድርጅት በፈረስነት በመጠቀም ብዙ አትርፎበታል። ልቡ አይደለምና የወያኔን ስርዓት ይቅርና አንድ መለኪያ መጣል የማይችል ቀሽም ድርጅት እንደሆነ ያወቀው ባፉ ድርጅቱ የሌለውን ማንነት በመስጠት በማግዘፍ እና አደገኛ አድርጎ በመሳል በስሙ ለወያኔ ስርዓት ግዛት ዘመን አደጋ የሆኑ አገራዊ ራዕይ ያላቸውና የኢትዮጵያን መንወር እንደ አገር መቀጠል የሚፈልጉ ለዚህም የሚጥሩ የሚታገሉ ድርጅቶችን መሁራርን ጋዜጠኞችን አክቲቪስቶችን አብሪ ኮከብ ወጣቶችን በጠቅሉ መላ አገር ወዳድ ኢትዮጵያውያንን መጥቷል አዳክሟል አጥቀጣውበታል። የግንቦት ሰባት መሪዎች ግን ጀብደኞችና ለራሳቸው ከንቱ ክብር እንቅልፋተው የሚያድሩ ማፈሪያዎች በመሆናቸው ወያኔ በሰጣቸው የሰላቅ ልኬት እየተመጻደቁ ባገኙት አጋጣሚ ሁሉ በተግባር አንዲት ነገር ሳይፈይዱ የሚደሰኩሩና የሚቆፈሱ ነበሩ። እነኚህ የግንቦት ሰባት መሪዎች ለኤርትራ ሉዓላዊነት አደጋ ኢትዮጵያናት ብሎ በጽኑ ከመያምነውና አገራችን ባንድነቷ ጸንታ እንድትኖር እንድትበታተን የሁልጊዜ ምኞቱ ከሆነው ከለየለቱ የህዝብ ጣላት ሻቢያና ከገንጣይ አስገንጣይ ቡድኖች ጋር አብረው በመስራት የፖለቲካ ብስለት ልኬታቸውንም ያልክ የወረደ እንደሆነ ከማስመስከራቸው በላይ የለየላቸው ጸረ ኢትዮጵያና ስውር ጣላቶች መሆናቸውን ያረጋግጡ ናቸው። እነዚህ ግልገል ባንዳዎች አስመራ ድረስ እየተመላለሱ ከሌሎች ሰራዊቶች ጋር የተነሱትን ፎቶ በመበተን በሌለ ማንነት አርበኛ በመሽተት አገር ቤት ውስጥ ህዝቡ ራሱ ተደራጅቶ ከወያኔ አረመኔዎች ጋር አንገት ለአንገት እየተናነቀ በሚያደርገው ትግል ሁሉ ጣልቃ በመግባት ላምባሉ አለበት ኩበት እየለቀመ የህዝብን ትግል በመቀማት የራሱ አስመስሎ በማራገብ የሚታወቀው እልል በቀመጤ ልሳናቸው በኩል ከሁሉም ትግል ጀርባ እኔ ያለው እያሉ በያገሩ እየዞሩ አገራችንን ከወደቀችበት ችግርና ከወያኔ አረመኔያዊ ፍርሃትና ጥፋት እንታደጋታለን ብለው በበጎ አስተሳሰብና ቅንነት ከተሰለፉ ኢትዮጵያውያን ቦርሳ በማራቆት ኮሮጆአቸውን በዶላር የሚሞሉ ጉዶች ነበሩ። ሌላው የነዚህ ዶክተር ፕሮፌሰር የነጻነት ታጋይ አርበኛ ወዘተ በሉን የሚሉ የግንቦት ሰባት ኮልኮሌዎች አሳፋሪ ድርጊት ወያኔ ኢህአዴግ ለዋሉት ሁለታ የሰጣቸውን የተፎካካሪነት የክርስትና ስም አንግበው ከኤርትራ አንዲት ጥይት እንኳ ለወጉ ሳይተኩሱ ያልታጠቁትን ትጥቅ ፈተው እያቀራሩ ሻንጣቸውን አንከርፈው ወደ አገር ሲገቡ አይተን ያስገረሙን ሳይንስ ወያኔ ኢህአዴግ ያደረገውን የይስሙላ ሹምሽር ጥገናዊ ለውጥ ህዝብን በመናቅ ለውጥ መጥቷል ብሎ ሊያታለል ሲሞክር አሁንም በባንዳነትና በጸረ ኢትዮጵያነት ቆመው እውነት ነው ለውጥ መጥቷል ብለው በማሽቃበጥ ሲያጅቡና ሲያዳምቁ ባገኙት መድረክ ሁሉም ምንም ሳያፍሩ ስለ ዴሞክራሲ ነጻነት አገር አንድነት ርዕዮተ ዓለም ያረምኑ ቅጡ ሊፈላሰፉብን የዳዳቸው ሲወሻክቱና ሲያምሳቱ የተደመጡትና የታዩት እነኚህ ደናቆርት ነበሩ። ሐቁ ግን ሌላ ነው። ባገራችን የይስሙላ እንጂ የስራት ለውጥ እንዳልመጣ ለሁሉም ግልጽ ነው። ቀድሞ ነገር ለውጥ ማለት በጽኑ ውሳኔ ላይ ተመስርተን አገራችን ከገባችበት አረንቋና ተጭኗት ካለው አምባገነን ስርዓት ለማላቀቅ የመፈለግና የመነሳሳት ጠንካራ አቋምና የድርጊት ውጤት ከመሆኑ ባሻገር ለውጥ እንደ ግንቦት ሰባት ያሉ በቁም ቅሸት የሚኖሩ ምኞትና ተስፋ የሚያዘወትሩ የማያዩት ብሎም በራሳቸው መቆም የማይችሉ እንደነዚህ ያሉ ደናቆርት ለራሳቸው ድጋፍ ፈላጊ ደካሞች ደግሞም ምንጊዜም የማይደርሱበት የውጤት መንገድ መሆኑን አስረግጠን እየነገርን ዛሬ በኢትዮጵያ ፖለቲካ ተምህዳር ውስጥ የቁም ሞት ሞተው መግባራቸው ከመቃብር በታች ሆነውን ምናባዊ ድርጅትና መሪዎቹ ከዚህ መሰል ጋጠወጥና ኃላፊነት ከጎደለው ተግባር እንዲቆጠቡ እንደ ባህር ዳር ወጣቶች ሁሉ ልናወግዛቸውና ልንገስጻቸው ግዴታችን ነው። እነዚህ በቅርበት ባህር ውስጥ የተጨማለቁ ጉደኛ ድርጅትና የነጻነት ባህታውያን የሆኑ መሪዎች የፈጸሙት በደል እንኳንስ የህዝብ እንደራሴ መስሎ ለማምታታት ኢትዮጵያውያንን ዳግም ለማየትና በስማቸው ለመነገድ ይቅርና አንገት የሚያስደፋና የሚያሳፍር ነበር። ይሁን እንጂ ደግመው ተመዝነው የወደቁት ወድቀውም ያልተነሱት እነዚህ ሀፍረተ ቢሶች በዚህ ወቅት በህዝባችን ላይ እየደረሰ ስላለው በደልና ሰቆቃ ትንፍሽ ለማለት አፋቸው ዲዳ የሆነባቸው አስመሳዮች ዛሬም በዳዴ ይሄዱ ትልቅ ፓርቲን መሰረታለን ይያሉ ጥምረት ውህደት በሚሉት ፈሪጥ በህዝብ ዘንድ ተደማጭነት ያላቸውን ድርጅቶች የማፈራረስ ተልእኳቸውን ለመወጣት ወጧ እንደጣፈጠ ባልቴት ላይታች በመራወጥ ላይ ናቸው። እነዚህ አሁንም በማስመሰል የተጠቀለለ መርዝ ለህዝባችን ሊያጎርሱ በትግል ስም የሚቀነዘነሱ ወስላቶች የለየላቸው ያገርና የወገን ጠራት ጭምር መሆናቸውን በጥንቃቄ ልናስተውል ይገባል። ግንቦት ሰባት አርበኞችና መሪዎቹ እነማን ናቸው? ምን ተናገሩ? ምን ሰሩ? ብለን እውነትን የምንረዳበት ጊዜ አሁን ነው። የሰሩት የተናገሩት ሁሉ ውሸት ሸፍጥና ሐሰት ነው። ይህንንም በተለያዩ አጋጣሚዎች እስኪያንገሸግሸን ድረስ የሰማነውና አይተን ያረጋገጥነው መሰለኝ። ከእንግዲህ ይህን ድርጅት ተከትሎ መሄድ አበው እንደሚሉት እባብን በረደው ብሎ እጉያ እንደሚያዝ ይሆንና መርዙ ለሁላችንም ይተርፋል። ይኸውም አገር መጉዳት፣ መሸጥ፣ ማጥፋትና ህዝብን መበደል ነው። በመጨረሻም የማታሻንፈውን ትግል መታገል ትርፉ ለመላላትና ጉዳት መጨመር ነው። የተደጋገመ ስህተት ደግሞ ውጤቱ ውድቀት፣ ትርፉ ኪሳራና ጥፋትም ነው። አገር ወዳድ የሆነ ሁሉ የሚታገለው ለስልጣንና ለግል ጥቅም አይደለም። እርግጥ ነው ፍትህና ነጻነት ዋጋ የሚያስከፍሉ ነገሮች ናቸው። በፍርሃትና በሽሽት ነጻነት አይገኝም። እውነተኛ አገር ወዳዶች ከሆን ግንቦት ሰባትን ከመሰሉ እውነተኛውን የነጻነት ትግል ከሚጋፉና ከሚያደናቅፉ መካን ድርጅቶች ማህበረተኛ ከመሆን ልንርቅ ይገባናል እላለሁ። አገራችንን ነጻ ለማውጣት የምንመርጠውን መንገድ አሃዱ ብለን ከመጀመራችን በፊት አቅማችን የቻለውን ያህል የመንገዳችንን አዝላቂነት ካሰብነውና ከተመነኘነው የነጻነት ድንበር ማድረስ አለማድረሱን በጽኑ ልንመረምር ይገባል። እንደኔ ከፍ ያለ የአገር ፍቅር ስሜትና ወኔን የሚጠይቀውም ሆነ ከፍ ወዳለ የነጻነት ማማ የሚያዘልቀው ሁለገብ የፖለቲካ ትግል ነውና በአገር ውስጥ ለፍትህ፣ ለነጻነትና ለዴሞክራሲ በተግባር ከሚታገሉት የፖለቲካ ኃይሎች ጎን በመቆም ራሳችንንም ሆነ አገራችንን ከወያኔ ኢህአዴግ አምባገነናዊ ስርዓት መንጋጋ ለማውጣት ቆርጠን እንነሳ። ሁላችንም እንደምንገነዘበው አሁን የቅንጦት ዘመን ላይ አይደለንም። አገራችን የመኖርና ያለመኖር ጥያቄ ውስጥ ገብታለች። ህዝብ በገዛ አገሩ እየተፈናቀለ እረፍት አይኖረንም። ወገን ከወገን እየተጋጨ ሰላም አናገኝም። ስለዚህ አገራችንና ህዝባችንን የምንወድና የምናስብላት ከሆን መተሳሰብና መተባበርን የመሰለ ነገር የለምና ነቅተን ባስቸኳይ እንደራጅ። ለልጆቻችንና ለሚቀጥለው ትውልድ እናስብ። ለሀገራችን አምነንና አስበን የምናደርገው ሁሉ የህሊና ደስታ ያስገኝልናልና ካለፉት የትግል ታሪኮቻችን ጠንካራና ደካማ ጎኖች ተምረን ለሀገራችን የሚጠበቅብንን የዜግነት ግዴታ እንወጣ አላለው። ህዝብ አቸናፊ ኃይል ነው ሲሉ አሰከ ቡታጅራ ደብዳቤያቸውን አጠናቀዋል። የደብዳቤዎች አምድ ዝግጅታችንን የምናጠናቀቀው ሰናይት አሰፋ ከሸኖ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ቀድማችኋል? ቅድሚያ ሰላምታዬ ነው። ውድ ፍኖተዎች፣ ወያኔ ለ28 ዓመታት በኢትዮጵያ ላይ በህገ መንግስቱ፣ በፌዴራል አወቃቀር ስርዓቱና በተለያዩ የጥፋት ፖሊሲዎቹ ግባቸውን እንዲመቱ ተግቶ በመስራቱ ውጤቶቹ ዘርፈ ብዙ ሆነው ይታያሉ። የወያኔ የትምህርት፣ የጤና፣ የግብርና፣ የኢንዱስትሪ፣ የተፈጥሮ ሀብት አጠቃቀም ወዘተ ፖሊሲዎቹ ሁሉ ልክ እንደ ፖለቲካው ኢትዮጵያን በእጅጉ እየጎዱ ይገኛሉ። የወያኔ ዓላማ ኢትዮጵያን ማጥፋት፣ ህዝቧን በቋንቋ መከፋፈል፣ ከዚያም የጥላቻ መርዝ በህዝብ ውስጥ በመርጨት የእርስ በርስ እልቂት እየጫረ ማጫረስ መሆኑን በተለያዩ የሀገሪቱ አካባቢዎች በተጨባጭ እያየነው ያለ እውነት ነው። ከፋፋይና አጥፊ ፖሊሲዎቹ ሁሉ ጥፋታቸው ሁሉንም የሥራና የሙያ ዘርፎች ላይ እየተስተዋለ ይገኛል። ትውልድ ገዳይ የትምህርት ፖሊሲው ትውልድ ገድሏል። ጤና የሌለው የወያኔ ጤና ፖሊሲ የህዝብ ጤና መጠበቅ ቀርቶ መከላከል አልቻለም። ፖሊሲዎቹ ሁሉ መክነዋል። ይህ የወያኔ የ28 ዓመታት ሴራው ሁሉ ዛሬ ውጤቱ ገሃድ እየተስተዋለ ነው። የወያኔ የፖኩር ልጆች የሚባሉት አዲሶቹ ሽሞችም በዚሁ የወያኔ እኩይ ዓላማና ተግባር አሰፋው እንጂ ሊያዳክመው አልቻለም። ዛሬም ሆን ተብለው የወያኔ ህገ መንግስትንና ፖሊሲዎችን ተመርኩዘው የሚሰሩ ደባዎችና ጸረ ኢትዮጵያ የሆኑ ተግባራት እያደረሱት ያለውን ጥፋት በእሳቱ የሚለበለበው ህዝብ ጠንቅቆ የሚያውቀው እውነት ነው። ወያኔና ጀሌዎቹ በቀላሉ ሊተካ ወይም ሊመለስ በማይችለው ሰብአዊ መብት ላይ የከፈቱት የማምከን ዘመቻ ታሪክ በቀላሉ ሊተወው ወይም ሊረሳው የማይችል ሀቅ ነው። ወያኔዎች እንደሚሉት ሁሉም አይነት የሀገራችን ችግሮች የተፈጸሙትና እየተፈጸሙ በአፈጻጸም ችግሮች የተፈጠሩ ሳይሆን ሆን ተብለው እቅድ ታቀዶላቸው ፖሊሲ ተነድፎላቸው የወያኔን ህገ መንግስት ተገና አድርገው የተፈጸሙ መሆናቸውን ለመካድ የሚውተረተሩት በቀጥታም ሆነ በተዘዋዋሪ መንገድ በጥፋቱ አትራፊ የሆኑ ወይም ተጠቃሚ የሆኑ ወያኔዎችና ጀሌዎቻቸው ብቻ ናቸው። የወያኔ ትምህርት ፖሊሲ ትውልድ ገዳይ መባሉ የወያኔን የተቀነባበረ ሴራና ግቦችን አስቀድሞ መረዳት በመቻሉ ነበር። ውጤቱ ዛሬ ገሃድ እየተስተዋለ ነው። የወያኔ የጤና ፖሊሲም የዜጎችን ጤና ከመከላከል እስከ ህሙማን እስከ መፈወስ የደረሰ ተጨባጭ የተግባር ክንውኖች መክነዋል። የግብርናው ፖሊሲም የኢትዮጵያን ህዝብ ከመብላት ወደ አለመብላት እየቀየረ ያለ እንጂ በምግብ ራስን ያስቻለ ፖሊሲ ሊሆን አልቻለም። የውጭና የገቢ ንግድ ሚዛናችን ከጊዜ ወደ ጊዜ እያሽቆለቆለ መጣ እንጂ ባለበት እንኳን ሊቆም ማድረግ የሚችል የንግድ ፖሊሲ ለማየት አልታደለም። ዛሬ የለውጥ ሐዋርያ በሉኑ ባይ አዲሶቹ ሹሞች ይህን ኢትዮጵያን አጥፊ ህዝቧን በታኝ የሆነ የጥላቻ መርዝን ከመርጨት አልታቀቡም። የቸከነ የተለቸ አስመሳይ መሸንጋያ አፈጮሌነታቸው ኢትዮጵያንና ዜጎቿን ከመጉዳት አልታቀቡም። ኢትዮጵያ ዛሬም ከህመሟ አልዳነችም። ዜጎቿም በጉዳቱ ከመለብለብ መዳን አልቻሉም። የህዝብ ትግልን ቀምቶ በሰላም መኖር የሚችል አገዛዝ በዓለማችንም ሆነ በኢትዮጵያችን አልታየም። የተነጠቀውን ትግሉን ለማስመለስ የኢትዮጵያ ህዝብ ትግሉን ይቀጥላል። ከግማሽ ምዕት ዓመታት በላይ በህዝብ ሲጠየቅ የነበረ የዴሞክራሲ ጥያቄ እውን የሚሆንበትና ለምንፈልገው ዴሞክራሲያዊ ስርዓት ግንባታ መሸጋገሪያ ድልድይ የሆነ ሁሉን አሳታፊ የሽግግር መንግስት በአገራችን እውን ይሆን ዘንድ ትግላችን ይቀጥላል። እንተባበር፣ እንታገል ሲሉ ሰናይት አሰፋ ከሸኖ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። Yeah.